ይህ የአሜሪካ ድምፅ ነው። የአሜሪካ ድምፅ በ22 በ25ና በ31 ሜትር ባንድ አጭር ሞገድ እንዲሁም በኢትዮ ሳት ቨርቹዋል ቻናል 57 ዲግሪስ ዌስት ከዋሽንግተን ዲሲ በቀጥታ የሚያስተላልፈው የዛሬ አርብ ሰኔ 16 2015 ስርጭታችን ጀመረ። ለሱዳን ድንበርተኛ በሆነው ምዕራብ ጎንደር ዞን አርሶ አደሮች ግድያና እገታ መባባሱ ተገለጸ።
ዘንድሮም እርሻ ቦታ ላይ እየጠበቁ ነው የሚገባቸው ያለ ትናንት ወንድና እንግዲህ ገምገን የሚሉ ሽፍታዎች አሉ። ይወት በማምር ይዘሽ እንኳን ከባድ ሁኔታ ነው ያለው። እርሻ ስራም እያቆመ ነው።
መሬት የኛ ነውና አናሳርፍም። ትናንት አርሶ ማረት አይችልም ምናምን ነው። በቃ እኛ ነ ላምንሰድበት እኛ ነምጠብቅበት መሬት የነበረው የቅማንት ላይ ነበር።
በአካባቢው የሚኖሩ የአማራ ቅማንት ተወላጆች ናቸው። ሰፋ ያለው ዘገባ በምሽቱ የአብይ ርዕስ ጉዳያችን ላይ ይቀርባል። ሌሎች ጉዳዮችን በምሽቱ ተካተዋል። ሳስተናግዳችሁ የማመሸው ሀብታሙ ስዩም ነኝ። ብርሃን ኃይሉ ስርጭቱን ከስቱዲዮ ታቀናብርልናለች። ዋና አዘጋጃችን ጽዮን ግርማ ናት። እስከ ምሽቱ 4 ሰዓት ድረስ አብረናችሁ እንቆያለን። እናንተም አብራችሁ እንድትቆዩ ይሁን። አስቀድመን የሰዓቱን ዋና ዋና የዓለም ዜናዎች እናስደምጣችኋለን። ደረጀ ደስታ ይቀጥላል።
ጤና ይስጥልን አድማጮች፣ እንደምናመሻችሁ። የምሽቱን ዋና ዋና የዓለም ዜናዎች አሰማችኋለሁ። ለዛሬ ከያዝናቸው መካከል የተባበሩት መንግስታት የዓለም ምግብ ድርጅት በገንዘብ እጥረት ምክንያት በሶማሊያ ለተባባሰው የረሃብ አደጋ የሚሰጠውን እርዳታ ለመቀነስ መገደዱን አስታውቋል። አምነስቲ ኢንተርናሽናል ስፔንና ሞሮኮ በድንበሮቻቸው ላይ በፍልሰተኞቹ ላይ የዘረኝነት ተግባር ይፈጽማሉ ሲሉ ስለመክሰሳቸው፣ ኢራን የዲፕሎማሲ ግንኙነቷን እንደገና ለማስፋት ስለምታደርገው ጥረት የሚሉትና የመሳሰሉትን ይዘናል። አሁን ወደ ዝርዝሩ እናልፋለን። በሶማሊያ እጅግ አጣዳፊ የሆነው የረሃብ አደጋ ተባብሶ 1/3 በሚሆነው ሕዝብ ላይ አሁን ካለው የባሰ የምግብ ቀውስ በተደቀነበት በአሁኑ ወቅት የመንግስታቱ ድርጅት በገንዘብ እጥረት ምክንያት እርዳታውን በከፍተኛ ደረጃ ለመቀነስ ተገድዷል ሲሉ የዓለም ምግብ ፕሮግራም ዋና ዳይሬክተር ሲንዲ መኬን ተናገሩ። ሲንዲ መኬን ትናንት አሙስ ለተባበሩት መንግስታት ድርጅት የጸጥታው ምክር ቤት እንደተናገሩት የወቅቱ የምግብ ዋስትና መረጃ እንደሚያሳየው ከ6.6 ሚሊዮን በላይ ሶማሊያውያን አስቸኳይ እርዳታ ይፈልጋሉ ብለዋል። 40 ሺዎቹ በጠኔ ሁኔታ ውስጥ ሕይወታቸውን ለማቆየት እየታገሉ ያሉ ናቸው ብለዋል። የዓለም ምግብ ድርጅት ግን በየወሩ የሚያቀርበው የምግብ እርዳታ ለመቀነስ ተገድዷል ሲሉም አክለዋል። የዓለም የምግብ ፕሮግራም የምግብ እርዳታ የሚሰጣቸው ሰዎች ቁጥር ባለፈው ታህሳስ ከምንጊዜውም ከፍ ብሎ ወደ 4.7 ሚሊዮን ደርሶ እንደነበር ገልጸው በሚያዝያ ወር ግን ወደ 3 ሚሊዮን መውረዱን መኬን አስታውቀዋል። አስቸኳይ የገንዘብ ድጋፍ ካልተደረገ በሚቀጥለው ሐምሌ በየወሩ የምንሰጠውን እርዳታ ወደ 1.8 ሚሊየን ዝቅ ልናደርግ እንችላለን ሲሉም ዳይሬክተሯ አስጠንቅቀዋል። ባለፈው ወር ሶማሊያን የጎበኙት ሲንዲ መኬን ግጭትና የአየር ንብረት ለውጥ በሚሊየን የሚቆጠሩ ሶማሊያውያንን ሕይወትና የኑሮ መተዳደሪያ አብረው እንደሚያወድሙ ተመልክተናል ብለዋል። ነገ ቅዳሜ ወደ 2000 የሚገመቱ ከሳሐራ በታች ካሉ የአፍሪካ ሀገሮች የተነሱ ፍልሰተኞች ከሞሮኮ ወደ ስፔን ለመሻገር ያደረጉት ሞትን ያስከተለ ሙከራ የሚታወስበት ቀን ነው። በዚህ ሙከራ ቢያንስ 37 ሰዎች ሲሞቱ 76 የሚሆኑት እስካሁን የደረሱበት አልታወቀም። አምነስቲ ኢንተርናሽናል ሞሮኮና ስፔን በድንበር ላይ በአፍሪካውያን ፍልሰተኞች ላይ የሚፈጽሙትን የዘረኝነት ተግባራቸውን ይሸፋፍናሉ ሲል ዛሬ አርብ ከሷል። የስፔን አቃቢ ሕጎች በስፔን የጸጥታ ኃይሎች የተፈጸመ ምንም አይነት የወንጀል ጥፋት አላገኘንም በሚል ምርመራውን ካቋረጡ በኋላ ስፔን ገለልተኛ ምርመራ አላደረገችም ያለው አምነስቲ፣ ሞሮኮም ምንም አይነት ምርመራ አላደረገችም ብለዋል። አምነስቲ በመግለጫው በሁለቱ አገራት ትብብር የተነሳ የሞሮኮ ባለስልጣናት ከሳሐራ በታች ያሉ ጥቁር አፍሪካውያን በሞሮኮ ድንበር በኩል ወደ ስፔን ግዛት በመድረስ የፖለቲካ ጥገኝነት እንዳይጠይቁ መከልከላቸውን ቀጥለዋል ብለዋል። 22 አስክሬኖች አሁንም በሞሮኮ አስክሬን ማቆያ ውስጥ እንደሚገኙ አምነስቲ አስታውቋል። አድማጮች፣ ዜና የሚተላለፍላችሁ ዋሽንግተን ዲሲ ከሚገኘው የአሜሪካ ድምጽ ራዲዮ ጣቢያ ነው። በዩናይትድ ስቴትስ ከፍተኛ አቀባበል የተደረገላቸው የህንዱ ጠቅላይ ሚኒስትር ናሬንድራ ሞዲ በትላንትናው ዕለት ለዩናይትድ ስቴትስ የጋራ ምክር ቤት ንግግር አድርገዋል። በዋይት ሃውስም የክብር የራት ግብዣ ተደርጎላቸዋል። የሰብአዊ መብትና ዲሞክራሲያዊ እሴቶች ጉዳይን ወደ ጎን ተተዋል የሚለውን ነቀፌታ ጠቅላይ ሚኒስትር ናሬንድራ ሞዲ አስተባብለዋል። ፕሬዚደንት ባይደን የህንዱን ጠቅላይ ሚኒስትር ትናንት በዋይት ሃውስ በተቀበሉበት ወቅት በሁለቱ አገራት መካከል ያለውን የጠነከረ ግንኙነት በተመለከተ አጽንኦት ሰጥተው ተናግረዋል። አድማጮች፣ የዚህን ዝርዝር በምሽቱ የዜና መጽሔት ይቀርባል። የኢራን የውጭ ጉዳይ ሚኒስትር ሁሴን አሚር አብዱላሂ በባህረ ሰላጤው አጎራባች አገሮች ያደረጉትን የሶስት ቀናት ጉብኝት ከተባበሩት አረብ ኤምሬቶች ፕሬዚደንት ጋር በመወያየት አጠናቀዋል። የውጭ ጉዳይ ሚኒስትሩ ኢራን መገለሏ እንዲቀንስላትና ኢኮኖሚዋን ለማጠናከር በያዘችው የዲፕሎማሲ ዘመቻ ኳታርን፣ ኩዌትንና ኦማንን ከጎበኙ በኋላ ወደ ተባበሩት የአረብ ኤምሬቶች መጓዛቸው ተነግሯል። ከተባበሩት የአረብ ኤምሬቶች ፕሬዚደንት ሼህ መሐመድ ቢን ዛይድ አልናህያን ጋር በአቡዳቢ የሁለትዮሽ ግንኙነትና ትብብርን ማጎልበት በሚቻልባቸው መንገዶች መወያየታቸው ተገልጿል። ፕሬዚደንት ሼህ መሐመድ ኢራንን እንዲጎበኙ ከፕሬዚደንት ኢብራሂም ራይሲ የተላከውን ግብዣ ያቀረቡላቸው መሆኑንም የኢራን የውጭ ጉዳይ ሚኒስትር አስታውቋል። ኢራንና የተባበሩት አረብ ኤምሬትስ በአገሮቻቸው መካከል የአየር ትራንስፖርት አገልግሎትን ለማስፋትና የንግድ ቱሪዝም እድሎችን ለማሳደግ የሚያስችል ስምምነት መፈራረማቸውንም የአጃንስ ፍራንስ ፕሬስ ዘገባ አመልክቷል። ከቅርብ ዓመታት ወዲህ የባህረ ሰላጤው አረብ አገራት በየመንና ሶሪያ በተፈጠረው ግጭት የተነሳ ከኢራን ጋር እየተባባሰ የነበረውን ውጥረት ለማርገብ ጥረት እያደረጉ መሆናቸውን ዘገባው አመልክቷል። በመጨረሻም ቤጂንግ ዛሬ አርብ የሙቀት አመላካች የአየር ጠባይ ማስጠንቀቂያዋን ወደ ቀይ ከፍ አድርጋለች። በቻይና ዋና ከተማ ቤጂንግ በርካታ አካባቢዎች በቀለማት እየለየ የአየር ጠባይ መጠኑን የሚገልጸው መለኪያ የሙቀት መጠኑን ወደ 40 ዲግሪ ወይም 104 ዲግሪ ፋራናይት ማድረሱን አመልክቷል። ባለቀለሙ አመላካች ስራ ላይ መዋል ከጀመረ ወዲህ የከተማይቱ የሙቀት መጠን ከ40 ሴንቲግሬድ አልፎ ሲገኝ ይህ የመጀመሪያው መሆኑም ተገልጿል። በሰሜን ቻይና 13 ሚሊዮን ሕዝብ በሚኖርባት የወደብ ከተማ ቲጃኒን የሙቀት መጠኑ ዛሬ አርብ በ 41.2 ዲግሪ ሴንቲግሬድ በመድረስ ከፍተኛ ሆኖ መመዝገቡ ተነግሯል። ከፍተኛው ሙቀት ለጤና ጠንቅ ሲሆን የልብ ድካም ሊያስከትል ስለሚችል ነዋሪዎች እንዲጠነቀቁ የአካባቢው ባለስልጣናት አስታውቀዋል። አድማጮች፣ ለምሽቱ የተመደበው የዜና ሰዓት በዚሁ አብቅቷል። ከቀሪዎቹ የምሽቱ ዝግጅቶቻችን ጋር አብራችሁን ቆዩ።
ደረጀ ደስታን ለዓለም ዜናዎቹ አመሰግናለሁ። በ19 በ25ና በ31 ሜትር ባንድ አጭር ሞገድ እንዲሁም በኢትዮ ሳት ቨርቹዋል ቻናል 57 ዲግሪስ ዌስት ከዋሽንግተን ዲሲ በቀጥታ የሚተላለፍላችሁን የአርብ ምሽት ስርጭታችን ነው እያዳመጣችሁ የምትገኙት። እየተመለከታችሁ የምትገኙት አድማጮቻችን እንዲሁም ተመልካቾቻችን፣ ዛሬ እንግዲህ በምስልና ድምፅ ቅንብሩ ቀደም ብለን ከጠቀስናቸው ባልደረቦቻችን በተጨማሪ ሲሳይ አሸናፊና ግርማ ደገፋ አብረውን ያመሻሉ። እንዲሁም ደግሞ የዌብና ማህበራዊ ድረገጽ ፕሮዲውሰራችን ደግሞ አበባየው ገበያው ናት። ዝግጅቶቻችን ከራዲዮ በቴሌቪዥን በተጨማሪ በዌብሳይታችን አምሃሪክ ዳት ቪኦኤ ኒውስ ዳት ካም፣ በፌስቡክ ደግሞ አት ቪኦኤ አምሃሪክ ላይ በቀጥታ በመደመጥ ላይ ይገኛሉ። እስከ ምሽቱ 4 ሰዓት ድረስ አብረናችሁ እንቆያለን። አሁን ወደ ዕለቱ አብይ ርዕሰ ጉዳያችን እንሻገር። በአማራ ክልል በምዕራብ ጎንደር ዞን በመተማ ወረዳ ለሱዳን ድንበር አቅራቢያ በሆኑ አንዳንድ ቀበሌዎች የሚገኙ ነዋሪዎች በስራ ላይ እንዳሉ፣ በታጣቂዎች የሚገደሉ አርሶ አደሮች ቁጥር እየጨመረ እንደመጣ የአሜሪካ ድምፅ ያነጋግራቸው የስራ ኃላፊዎችና የክልሉ ባለሥልጣናት ገልጸዋል። አስቴር ምስጋናው የዚህን ዘገባ ዝርዝር ትነግረናለች።
ድግሴ ፍቃዴ በመተማ ወረዳ ሽንፋ ቀበሌ ነዋሪ መሆኗን ትናገራለች። ሰኔ 6 2015 ዓ.ም ታላቅ ወንድሟ እርሻ ውሎ ሲመጣ የታጠቁ ኃይሎች ተኩሰው እንደገደሉት ትናገራለች። ባለፈው ዓመት ልክ በዚህ ወር ሌላ ወንድሟ በታጣቂዎች መገደሉንም ታስታውሳለች።
ዘንድሮም እርሻ ቦታ ላይ እየጠበቁ ነው የሚገባቸው ያለ ትናንት ወንድና እንግዲህ የሚሉ ሽፍታዎች አሉ።
አቶ እያዩ ፍቃዴ በመተማ ወረዳ ሽንፋ ቀበሌ ነዋሪ ሲሆኑ ሰፊ የእርሻ ማሳ እንዳላቸው ይናገራሉ።
በሽኩያ መስመር ጉንዶ አካባቢ በሚባለው ቦታ ላይ በዛ አካባቢ ላይ ነው በቃ ገበሬዎች እርሻ ቦታቸው ላይ ሳምንት ባርሞላ ውስጥ ደግሞ ሌሎች ምግታዎች አድርገው ሄደው እነዚያኞችን እስከ ልጅ አድበቶችን ሰዎች 320,000 ብር ተቀብለውታል። እዛ ወጣቶች ነበሩ ደግሞ በማግስቱ በሳምንቱ ሌሎች ወጣቶች ደግሞ በተመሳሳይ እንደዚህ በዚያ አካባቢ ሂደው ያው ከእነሱ ጋር ተገናኘው አን ሄድምም ትሄዳላችሁ በሚል ያው ሽጉጥ ይዘው ነበር። አንደኛው ወጣት ሽጉጥ ተኩሶባቸው እነሱን ያው ገጥተው ገድለው ጥለዋቸው ሄደዋል። ሶስት
ለግድያውና ለእገታው ተጠያቂ ያደረጉት ደግሞ የቅማንት ጽንፈኛ ታጣቂ ሲሉ የጠሩትን አካል ነው።
በፊት መምረት ገብተው ምረት ተሰጥቷቸው ገቡ፣ ተሐድሶ ተሰጣቸው፣ ወጡ። ምንም ነገር ሳይታሰሩ ወይም የሆነ እርምት ሳይደረግባቸው ተለቀቁ። ያው የተለመደው ልማዳቸውን ቀጠሉበት። አሁንም መሳሪያቸውን ደብቀው ምን ብለው ነበር ሄደው ምረት የጠየቁት እንደገና ወጡና ያው እገታውን ጀመሩ።
አክለውም በአሁኑ ሰዓትም በአካባቢው የእርሻ ስራ መቋረጡን ተናግረዋል። የአማራ ክልል ሰላምና ጸጥታ ቢሮ ከወራት በፊት በክልሉ ታጥቀው ከሚንቀሳቀሱ ጽንፈኛ የቅማንት ታጣቂዎች ካላቸው ቡድኖች ጋር ችግሮችን በሰላማዊ መንገድ መፍታቱን ለአሜሪካ ድምጽ መግለጹ ይታወሳል። የአማራ ክልል ሰላምና ጸጥታ ቢሮ ኃላፊ አቶ ደሳለኝ ጣሰው በወቅቱ ከአሜሪካ ድምጽ ጋር በነበራቸው ቆይታ በምዕራብና ማዕከላዊ ጎንደር ዞኖች በተለያዩ ጊዜያት የተለያየ ጥያቄ በማንሳት ግጭት ሲያስነሱ የነበሩና በፍርሃት ሸሽተው ጫካ ገብተው የነበሩ 1062 ታጣቂና ግለሰቦችን ወደ ሰላማዊ ህይወት መመለሳቸውን ተናግረው ነበር። ከነዚህ መካከል 100 ያህሉ በግጭቱ ወቅት ከባድ ወንጀል ፈጽመዋል ተብለው የተጠረጠሩ ሲሆን በህግ ጥላ ስር ሆነው ጉዳያቸው እየታየ መሆኑን ገልጸው ነበር። በእርቅ ስነ ስርዓት ከተመረጡት 14 የሰላም ኮሚቴ ውስጥ አንዱ እንደነበሩ የነገሩን በመተማ ወረዳ ሽንፋ ቀበሌ ነዋሪ ነኝ ያሉት አቶ ነጋዘላለም በእርቅ ስም ገብተዋል ያሏቸውን ታጣቂዎች ለግድያና ገተው ወንጅለዋቸዋል። መንግስትን ደግሞ ለአጠቃላይ ሂደቱ ተጠያቂ አድርገውታል።
ዞኑ አመራር የይቅርታ አሰጣጡ ስህተት አለው በተደጋጋሚ ተናግረናል። ምክንያቱም ምንም አይነት የፖለቲካ ትምህርት የሚሰጥ ነገር የለም። እነማን ገቡ እነማን አልገቡም የሚታወቅ ነገር የለም። ሰኞ ይገባሉ፣ ማክሰኞ ወጥተው ተመልሰው እገታ ይፈጽማሉ። የጸጥታ ኃይሉ እዚህ አካባቢ ምንም የሚሰራው ኦፕሬሽን የለም። በርካታ ኃይል እየሰለጠነ እንዳለ በሻሽዬና በጉባኤ መካከል ክልሉ መንግስትም ሆነ ዞኑ ያውቃል። መንግስት ግን ይህንን ኃይል አሳዶ መምታት ስላልቻለ የህግ የበላይነት ሳይሆን የሽፍታ የበላይነት ያጋች የበላይነት ተወስዶ በተደጋጋሚ አንድ ወር ባልሞላ ውስጥ 4 ወጣቶች በየቀኑ ዮሐንስ ደሳለኝ የሚባል አንድ ወጣት ከከብት ጥበቃ ላይ ተገደለ፣ ወንድሙ ታግቶ ተወሰደ። ሌሎች እነ ሞገስ ፍቃዴ እናራጀ ደርሶ እናያየን ሽባባው ግን የዕለት ጉርሳቸው ለማሸነፍ እርሻ ማሳቸው ላይ እየተንቀሳቀሱ ባሉበት ወቅት 3 ወጣቶች ተገለው ተገኙ። አገዳደሉ የግፍግፍ ነው። አንድ አባት ከሁለት ልጆቹ ጋር ታግተው ሰንብተው 300,000 ብር ተከፍሎ ነው የተለቀቁ። እኒህን አባት ግን ሲሏቸው የሰነበቱ አጋቾቹ እዛ አካባቢ በከንቱ ነው አናሳርስም፣ ሽኩርያ መንዶካ ቱመት ሽንፋ ይህን ቀጠና አናሳርስም።
ከቅማንት ማህበረሰብ ወገን መሆናቸውን የተናገሩት አቶ ቻሌ ድረስ በመተማ ወረዳ መቃ ቀበሌ ነዋሪ ሲሆኑ መጋቢት 22 ቀን በእርሻ ስራ ላይ የነበሩ 4 ያጎታቸው ልጆች በውል ለይተው ባላወቋቸው ታጣቂዎች ታግተው መወሰዳቸውንና ከ11 ቀን በኋላ 600,000 ብር መጠየቃቸውን ይናገራሉ። ሆኖም ገንዘቡን ሊከፍሉ የሄዱትን ጨምሮ 5 ሰዎች መገደላቸውን ያስረዳሉ።
ከፋዶ ያው ተሽጨባጨ ሲማማት ያው ለቀው መጡ። አሁን ሰላም ሆኗል። ግቡ ራሱ በስብሰባ የሆነ ግቡ ራሱ ከገና ወዲያ ሰላም መጥቷል። የእናንተን ጅል ሰው የእናንተን ጅል ከሆኑ የእኛን ጅልን ከሆኑ አለ ዘረፍ ሲባል እነዚህ ሰላም ተሆነማ ብለው ያን ሄደው ቃንጭ አቆራርተው በሌል ጠምዱ ሲሉ ያዟቸውና መሬቱ የኛ ነውና አናሳርፍም፣ ቅማንት አርሶ ማረት አይችልም ምናምን ነው በቃ እኛ ነን ላምንሰድበት እኛ ነን ምጠብቅበት መሬቱ የነበረው የቅማንት ላይ ነበር። ከዛ እነሱን ያው ከዛ ካንቻ ሲመጡ ጠብቀው አድረው ያዟቸው። 11 ቀን ምናምን ነው ይዘዋቸው ሰነበቱ። ያው ብር ያልከፈሉ አንድ ነጥብ 500 ሺህ ክፍሉ ምናምን ሲባል ሰነበተ። ከዛሬ የለም ያለንን ምናምን ያዋዕተን በዛም በዛ በቃነን 600 ሺህ ያው ተከተላቸው። ሊሰጡ የሄዱትን ልጆችን ገንዘቡን ከካፍ አቀብለው እነሱ እንደደባት ያው ሬሳችን አንሱ ምናምን ተብሎ ተደወለ። አባታቸው ወንድም ልጅ ልጅ አሁን ሆኖ የሞተው አንድ ደግሞ አማቻቸው የሞቱት።
የምዕራብ ጎንደር ዞን ዋና አስተዳዳሪ አቶ ቢክስ ወርቄ በወረዳው በተጠቀሱት ቀበሌዎች ግድያና እገታ እየተፈጸመ መሆኑን ገልጸው የችግሩ ምንጭ ነው ያሉትን ያብራራሉ።
ከዚህ በፊት በተለይ ወደ በረሃው አካባቢ ወደ ጠረፍ አካባቢ ያለ ይዞታ ዝም ብለው ሲታረሱ በልምድ ሲታረሱ የቆዩ እርሻዎች ነበሩ። ሲያርሷቸው የነበሩ ሰዎች ሲፈናቀሉ ሌሎች እዚሁ አካባቢ የነበሩ ሰዎች ይህን 2-3 ዓመት ሲያርሷቸው ቆይተዋል። አሁን በሚመለሱበት ጊዜ ይህ እርሻ የኔ ነው፣ አይ እኔ ሳርሰው የቆየሁት በሚል አለመግባባቶች ተፈጥረዋል ማለት ነው። በዚህ ምክንያት ያለመግባባቶች አሉ። እነዚህም በደንብ በውል ተረድተናል፣ አይተናል። ጸጥታ መዋቅሩ ጋር የጋራ አድርገናል። 2 መፍትሄዎችን አስቀምጠናል። የመጀመሪያው እንዳልነው አሁንም ማህበረሰቡ በሰፊው የማግኘት የማስረዳት እውነቱን እንዲያውቅ የማድረግ ስራ እንሰራለን ብለን አስቀምጠን በሰፊው ስምሪት ተሰጥቶ እየተሰራ ነው ያለ። ሁለተኛ የጸጥታ መዋቅራችን በየትኛው መንገድ ገለልተኛ ሆኖ ህግን የማስከበር ስራ መሰራት መቻል ይኖርበታል ብለን ስምሪት አድርገናል። ኮማንድ ፖስት አዋቅረናል። በደወልሽበት ሰዓት ኮማንድ ፖስቱ ከዚያ ቦታው አካባቢ ነው ያለው ማለት ነው።
የቅማንት የማንነትና የራስ ገዛ አስተዳደር አስመላሽ ኮሚቴ አባል መሆናቸውን የሚናገሩት አቶ አንዳርገው ሞላ በበኩላቸው በአካባቢው ከቅማንትም ከአማራም ወገን የሆኑ ሽፍታ ሲሉ የጠሯቸው ሰላማዊ ሰዎችን እያሰቃዩ ነው ብለዋል።
የቅማንት ኮሚቴ የሚመራው አይደለም ዜጋ ላይ በንጹህ ነዋሪ ላይ ችግር የሚፈጥር የታጠቀ ኃይል ነው። አሁን በአማራም የታጠቀ ኃይል አለ ሽፍታ፣ በቅማንት የታጠቀ ኃይል አለ ሽፍታ። ለስሜ ለመዝረፍ ግማት ሽፍታችና ሽፍታች አይነካኩም። ንግድ ነው ለነሱ ንግድ ነው ይላሉ።
ከቅማንት ማህበረሰብ ወገን መሆናቸውን የተናገሩትና በሽንፋ ንዑስ ወረዳ ሌንጮ ቀበሌ ነዋሪ መሆናቸውን የነገሩን መምህር መንገሻ አስሬ በአካባቢው ታጥቀው ሰላማዊ ሰዎችን የሚረብሹ አካላት አሉ ይላሉ።
ምን እንደሆነ ራሱ አይታወቅም። ይኸው በአማራ ቀጠና ናቸው። ዳር በደንበር ያሉ አማራና ቅማንት በአንድ ላይ የሚያርሱበት ቦታ ነበረ። ከዚህ አካባቢ ነው እነዚህ ሰዎች የታገቱት ማለት ነው። ማን እንዳገታቸው አልታወቀም ግን ያው የአማራ ቤተሰቦች ናቸው ነው የሚባሉ የድሮ ባል አባቶች ከአንድ ላይ የነበሩት መገናኘት ይፈልጋሉ። እነዚህ ታጥቀው የሚዞሩት ሰላም አምጪዎች ግን በቃ ምንም ሊያገናኙም አልቻለ። መንገድ ራሱ አሁን በጣም ከባድ ነው ያሉት ሁኔታዎች ማለት።
በመተማ ወረዳ የሽንፋ ቀበሌ ነዋሪ የሆኑት አቶ ፍቃዴ እያዩ በአካባቢው ሰፍኖ የነበረው ሰላም የደፈረሰው የልዩ ኃይሉን መበተን ተከትሎ ነው ይላሉ።
ልዩ ኃይሉ ባለበት ሰዓት ምንም አይነት ኮሽታ የለም ነበረ። ለምን ሰላሙን እየጠበቀልን የነበር መከላከያ ካምፕ ላይ ነው ተቀምጦ ያለው።
የምዕራብ ጎንደር ዞን ዋና አስተዳዳሪ አቶ ቢክስ ወርቄ ግን በዚህ አይስማሙም።
የመጀመሪያው ጉዳይ ልዩ ኃይላችን አልተበተኑም፣ ሰልጥነው በመደበኛነት ስራቸውን እያከናወኑ ነው ያለው። ሰልጥነው መጥተዋል። በመደበኛ ፖሊስ እንቅስቃሴ ውስጥ ሆነው በመደራጀት ህግ እያስከበሩ ነው ያለው። አሁን ባለው ነባራዊ ሁኔታ ማለት ነው። አንድ ወር ሰልጥነው ተመልሰው ህግ እያስከበሩ ነው ያሉት። ከፍተኛ አቅም አካባቢያችን አቅም ነው እያገዙ ስራቸውንም ኃላፊነታቸውንም በተገቢ መንገድ እየተወጡ ያሉበት ሁኔታ ነው ያለው ማለት ነው። ምህረት የተደረገልን ነው የሚለው አጠቃላይ እይታው ትክክል ነው ተብሎ አይወሰድም። ህዝባቸውን ይቅርታ ጠይቀው ወደ ልማት ገብተው የተለወጡ በርካታ ልጆች አሉ። ነገር ግን በግለሰብ ደረጃ አይኖርም ብሎ መውሰድ አይቻልም።
በአካባቢው ተደጋጋሚ ግጭቶች እንደነበሩ በተለይ የጠቅላይ ሚኒስትር አብይ አህመድ አስተዳደር ወደ ስልጣን ከመጣ በኋላ በምዕራብና ማዕከላዊ ጎንደር ዞኖች ማንነትን መሰረት ያደረገ ግጭት በአማራና በቅማንት ብሔረሰብ ሲካሄድ እንደነበር፣ ግጭቱንም ተከትሎ የበርካታ ሰዎች ህይወት መጥፋቱንና ንብረት መውደሙ በተለያዩ ጊዜያት መዘገባችን ይታወሳል። ለአሜሪካ ድምጽ አስቴር ምስጋናው ባህር ዳር።
አስቴር እናመሰግናለን። የምትከታተሉት ዋሽንግተን ዲሲ ከሚገኘው የአሜሪካ ድምፅ ራዲዮ ጣቢያ ስቱዲዮ በቀጥታ የሚተላለፍላችሁን የአርብ ምሽት ዝግጅታችንን ነው የሰማችሁት። የዕለቱን አብይ ርዕስ ነበረ። የትንታኔው መጽሔት ይቀጥላል። የራያ አላማጣና አካባቢው አመታዊ በጀትም ሆነ ድጎማ በትግራይ ክልል በኩል እንዳይሆን የ145,000 ነዋሪዎች ፊርማ አሰባስበው ለፌዴሬሽን ምክር ቤት ማቅረቡን የወሎ ራያ አማራ ማንነትና ወሰን አስመላሽ ኮሚቴ ገልጿል። የኮሚቴው አደረጃጀት ዘርፍ ኃላፊ የተሰባሰበው ፊርማ የማንነት ጥያቄያችን ይመለስ፣ በጀቱና ድጎማው በትግራይ ክልል በኩል ሳይሆን በቀጥታ ይግባልን የሚል እንደሆነ አስታውቀዋል። የትግራይ ብሔራዊ ክልላዊ መንግስት ጥያቄው ህገ መንግስታዊ ስርዓቱን ያልተከተለ ነው ሲል ተችቷል። የክልሉ መንግስት ኮሚኒኬሽን ቢሮ ኃላፊ ረዳኢ ሐለፎም ጥያቄው ወደ ፌዴሬሽን ምክር ቤት ከመድረሱ በፊት ለትግራይ ክልል መቅረብ ነበረበት ይላሉ። ራሱን የወሎ ራያ አማራ ማንነትና ወሰን አስመላሽ ኮሚቴ የሚለው አካል ግን ጥያቄውን በ2011 ዓ.ም ለትግራይ ክልል ቢያቀርብም ምላሽ አለማግኘቱን በማንሳት ይከራከራል። መስፍን አራጌ እዚህን ጉዳይ ዝርዝር ይነግረናል።
የራያ ወሎ አማራ ማንነትና ወሰን አስመላሽ ኮሚቴ አደረጃጀት ዘርፍ ኃላፊ ሞገስ ኃይሎ የተሰባሰበው ፊርማ የማንነት ጥያቄያችን ይመለስና በጀቱ በትግራይ ክልል ሳይሆን በቀጥታ ይሆንልን የሚል እንደሆነ ለአሜሪካ ድምጽ ተናግረዋል።
አንደኛው የጠየቅነው ጥያቄ የማንነት ጥያቄ አለን። ይህ የማንነት ጥያቄ በአፋጣኝ ሁኔታ መልስ እንዲሰጥን ነው ለፌዴሬሽን ምክር ቤት የጠየቅነው። ሁለተኛው ደግሞ የበጀት ጥያቄ ነው። አሁን ጋይ በሆነ መንገድ ወደ አማራ ክልል አልተካለን። ለ30 ዓመት የነበርነው ሳንወድና ሳንፈቅድ በትግራይ ክልል ስር ነው የነበርነው። ስለዚህ በትግራይ ክልል ስር ነበርን ማለት በጀተራችንም ማንኛውም ጉዳይ የሚላክልን በትግራይ ክልል ነበር ማለት ነው። አሁን ግን ይህን የማንነት ጥያቄ በመሰረታዊ ሀሳብ በፌዴሬሽን ምክር ቤት በህጋዊ መልክ ከማስገባት ጊዜ ጀምሮ በእኛና በትግራይ ክልል ያለው ግንኙነት ተቋርጧ ማለት ይቻላል። ስለዚህ እኛ እንደ ህዝብ ማንኛውም ኢትዮጵያዊ ማግኘት የሚገባውን የበጀት ጥያቄ ቀጥታ በትግራይ ክልል ተደርጎ ወደ እኛ እንዳይላክ የሚል ጥያቄ ነው ያቀረብነው። ከ2013 ዓ.ም ጀምሮ የራያ አካባቢ የማንነት ጥያቄ አካባቢ ያለባቸው አካባቢዎች እስካሁን ድረስ በጀት አልተላከልንም። ስለዚህ በቀጣይ ለ2016 ዓ.ም ለዚህ አካባቢ ገንዘብ ሚኒስቴር በቀጥታ ለወረዳዎቹ በጀት እንዲላክልን ከመጠየቅ አንጻር ነው ለፌዴሬሽን ምክር ቤት ከአራት ወረዳ አስተዳደር እና ከሁለት ከተማ አስተዳደሮች የህዝብ ድምፅ አሰባስበን ለፌዴሬሽን ምክር ቤት ጌድ ያደረግነው ማለት ነው። እኛ ወልዮዎች ነን፣ አማራ ነን። ስለዚህ ያለማንነታችን ማንነት ተሰርሽን ለዘመናት ይኖር ተገደን ተጨፍልቀን የተያዝ ማህበረሰብ እስከሆነ ድረስ በጀታችን ወደዛ ከሄደ በአንድም በሌላ መልኩ በእኛ ላይ ሊደርስ የሚችለው ጫና ከፍተኛ ነው።
የፌዴሬሽን ምክር ቤት ከዚህ ቀደም የማንነት ጥያቄው በህገ መንግስቱ መሰረት ይፈታል ማለቱ ይታወሳል። ኮሚቴው ግን ጥያቄያችን ምላሽ ሳያገኝ ዘግይቷል፣ አሁንም ተመሳሳይ ምላሽ ነው እየተሰጠን የሚል ቅሬታ አለው።
ፌዴሬሽን ምክር ቤት ነው ጥያቄያችን ያስገባ ነው። በግልባጭ ግን ገዢ መንግስት ፓርቲ ስለሆነ ፖለቲካ ውሳኔም ያስፈልጓል በምስለምና ለብልጽግና ፓርቲ ጽህፈት ቤትም በግልባጭ ያሳውቀናል። ለጠቅላይ ሚኒስትር ቢሮውም ለምክትል ጠቅላይ ሚኒስትር ቢሮውም በግልባጭ ያሳውቀናል። ጥያቄያችን በህግ አግባብ እና ህገ መንግስታዊ ስርአቱን መሰረት አድርጎ ሊሰጣ እንደሚችል ምላሽ ተሰጥቶናል። ፌዴሬሽን ምክር ቤት የሄድንበት ርቀት ረጅም ርቀት ተጉዘናል። ጥያቄያችን በትግራይ ክልል ምክር ቤት አስገብተን መልስ አይሰጡን ቀርተው 2 ዓመት አልፎበት የይግባኝ ጥያቄ አምና አስገብተናል ለፌዴሬሽን ምክር ቤት። የማንነት ጥያቄ የምንጠይቀው ለክልልህ ነው፣ በትግራይ ክልል ስራ ላይ ነበር ነው ለፌዴራል ክልል ምክር ቤት አቅርበናል። መልስ አይሰጠን፣ ጊዜ አለፈ፣ ወቅቱ አለፈ፣ ይግባኝ ደግሞ ለፌዴሬሽን ምክር ቤት አስገባ። በዛን ጊዜ እንደሄድንበት ጊዜ ክቡር አፈ ጉባኤ አቶ ታገኝ ተሻገር የፈጽም መልኩም ህገ መንግስታዊ ስርዓት በሚፈቅደ መልኩ ጥያቄያችን አሁንም እንግዲህ አመት እንጠብቀን ነው የመጣ ነው።
ራያ አላማጣ በጀቱን የሚያገኘው በትግራይ ክልል በኩል ነው የሚል ውሳኔ በመንግስት በኩል ተላልፏል የሚሉት ጥያቄ አቅራቢዎቹ ይህ አይነቱ የመንግስት ውሳኔ የህዝቡን ህገ መንግስታዊ መብቶች የሚጥስ በመሆኑ በጀቱ በትግራይ ክልል በኩል እንዳይሆን የሚያሳስብ የ145,000 ሰዎች የስምምነት ፊርማ ተሰባስበው ሰኔ 13 ቀን 2015 ዓ.ም ለፌዴሬሽን ምክር ቤት ማስገባታቸውን ጠቁመዋል።
ማህበራዊ ተቋማት፣ ሆስፒታል፣ የመንገድ መሰረታዊ የትምህርት ማንኛውም ሰው በመሆኑ ብቻ ሊያገኛቸው የሚገቡ ከመንግስት መሰረታዊ አገልግሎቶችን ለማግኘት ተቸግረናል።
በዚህ ዙሪያ ከፌዴራሉ ገንዘብ ሚኒስቴር ምላሽ ለማግኘት ያደረግነው ሙከራ ለጊዜው አልተሳካም። እንደተሳካልን ምላሹን የምናካትት ሲሆን ቅሬታ አቅራቢው ኮሚቴ ግን ራያ አላማጣና አካባቢው ከፌዴራሉ መንግስት እስካሁን ምንም አይነት የበጀት ድጎማ እንዳልተደረገለት ገልጿል። የፌዴራሉ ገንዘብ ሚኒስቴር የ2016 በጀት ዓመት የክልሎችን የበጀት ድጋፍ ረቂቅ ድልድል ሲያሳውቅ ግን በአመቱ ለክልሎቹ ከተደለደለው 216.074 ቢሊዮን ብር ውስጥ የትግራይ ክልል ድርሻ 12.591 ቢሊዮን እንደሆነ አሳውቆ ነበር። ድልድሉ ራያ አላማጣን ያካት ወይም አያካት ያለው ነገር የለም። የትግራይ ክልል መንግስት ኮሚኒኬሽን ጽህፈት ቤት ኃላፊ ረዳኢ ሐለፎም በኮሚቴው የቀረበው ጥያቄ ህገ መንግስታዊ ስርዓቱን እየጠበቀ አይደለም ይላሉ። ወደ ፌዴሬሽን ምክር ቤት ከመሄዱ በፊትም ጥያቄው ለትግራይ ክልል መቅረብ ነበረበት ሲሉም ያክላሉ።
በኢትዮጵያ የማንነት ጥያቄ የሚቀርብበት ስርዓት አለ። ጥያቄዎች መነሳት እንደሚችሉ ወደ መንግስት ስርዓቱ ይደነግጋል። ማንሳት ይችላል ጥያቄ። ያ ጥያቄ የሚቀርብበት ስርዓት ግን አለ። አሁን ለምሳሌ ራያ ማለት ራያ ቆቦ ማዕከል ያደረገ የሰሜን ወሎ አስተዳደር ያለበት አለ። የትግራይ ራያ ደግሞ አለ። ራያ አዘው፣ ራያ ጨርጨር፣ ራያ ለማጣ ምንላቸው ማለት ነው። እነዚህ የደቡብ ትግራይ አካላት ናቸው። የትግራይ አካባቢ በተመለከተ ብቻ ነው መልስ መስጠት የሚፈልገው። እዛ አካባቢ ጥያቄ አለኝ የሚል አካል ካለ ጥያቄው የሚቀርብበት ስርዓት ወደ ክልሉ መንግስት ነው ይሆናል። ወደ ትግራይ ነው የሚቀርበው። በየአካባቢ ያሉ ምክር ቤቶች የራሳቸው ውሳኔ ማስተላለፍ መቻል አለባቸው። ከዛ ወደ ትግራይ ቀርቦ ደግሞ ትግራይ ይሄ ጉዳይ አግሜ 2010 ዓ.ም ተመሳሳይ ጥያቄ ተመሳሳይ ምላሽ ሰጥቼበት ነበረ እኔም። ስለዚህ ከዚህ ውጭ ያሉ ጥያቄዎች ነገሩ ለመፍታት ያለሙ አይመስለኝም። ሲጀመር ደግሞ ወደ ትግራይ የቀረበ ጥያቄ የለም።
ጥያቄውን ካቀረብን ቆይተናል። 2011 ዓ.ም ላይ ነበረ ምላሽ ሳናገኝ ስንቀር ህገ መንግስቱን መሰረት አድርገን ነው ወደ ይግባኝ ሄር ነው የሚል አስተያየት አላቸው። እና በዚህ ጉዳይ ላይ የእርስዎ ምላሽ
ይዘር ይጽልኝ። 2011 እኔ የደቡብ ትግራይ አስተዳዳሪ ነበርኩኝ፣ ራሴ አስተዳዳሪ ነው። በዚህ በኩል ወደ ትግራይ የቀረበ ጥያቄ አልነበረም፣ አሁንም የለም። እኔም የራያ ተወላጅ ነኝ፣ ራያ አዘቦ ልጅ ነኝ። ያን የምታስታውስ ከሆነ ወደ ኢቲቪ ነበረ ተሰልፈው የሄዱ ኢትዮጵያ ቴሌቪዥን፣ አሁኑ ኢቢሲ ማለት ያለ። እንዴት ወደ ኢቢሲ ይቀርባል ብዬ ነበረ ጥያቄውን በጥያቄ መለስ።
አቶ ሞገስ በበኩላቸው
በፌዴሬሽን ምክር ቤት በይግባኝ ስናስገባ ደብዳቤ ለትግራይ ክልል ምክር ቤት 27,500 የሚሆን የህዝብ ድምፅ ያስገባን መሆናችን በኢትዮጵያ ፖስታ አገልግሎት ድርጅት የተሰጠው የቴምብር ቁጥር አለ። ራሱ የፖስታ አገልግሎት ስትጠቀም የሚሰጠህ ቁጥር አለ። ያንን ቁጥር አጣቅሰን በደብዳቤ ጭምር ነው ይግባኝ ያስገባ ነው። ቁጥሩ እኛ ጋር ማለት የሚገርምህ እኮ ሰነድም ጭምር እኮ ፌዴሬሽን ምክር ቤት እኮ ጠፍቶብናል። እኛ መጀመሪያ ያስገባ ነው ሰነድ፣ ኋላ እኮ ስላስቀመጥ ነው እንደገና ኮፒ አድርገን ሁለተኛ ይግባኝ ሲጠየቅ እኮ አስገብተነዋል።
በሌላ በኩል ጥያቄውም ልዩ ፍላጎት ያላቸው የተወሰኑ አካላት እንጂ የብዙሀኑ አይደለም ሲሉ አቶ ረዳኢ ይከራከራሉ።
አካባቢ በኃይል ወረው የያዙት ኃይሎች እያሉ ሰው እያስገደዱ በተለያየ ጫና እንዲፈርም እያደረጉ ነው። በሌላኛው በኩል ደግሞ የትም አስፈርመው ደግሞ በስመራያ የሚያቀርቡ አካላት ትክክልም አይመስለኝም። የትግራይ መስተዳደር በትክክል ባልተመለሰበት የራያ አካባቢዎች በተለይ የራያ ጨርጨርና ራያ ለማጣ አካባቢ አብዛኛው ተፈናቃይ ሆኖ በየቦታው ተበትኖ ባለበት በሱ ቦታ ከተለያዩ አካባቢዎች ሰዎች በአውቶቡስም በሌላም እያጓጓዙ ሰልፍ በሚያወጡበት ሰዓት በበደል ላይ በደል እየፈጸሙ ነው ያሉ እነዚህ አካላት ሰውን አፈናቅለው ሲያበቁ፣ ሰው ለጥቃት ዳርገው ሲያበቁ፣ ከቀየው ተፈናቅሎ በሌለበት ደግሞ ሌላ ጥያቄ በሱ ላይ ማቅረብ ከሰብአዊነትም ቤትነት የሚሰጥህ አይደለም፣ ኃላፊነት የጎደለው ነው።
አቶ ሞገስ ደግሞ በተደጋጋሚ የተደረጉ ሰልፎች ጭምር ጥያቄው የህዝብ መሆኑን ያመላክታሉ ባይ ናቸው።
ኮሚቴ ውስጥ ያለን ሁላችን የራያ ተወላጆች በአጋጣሚ ደግሞ የሚገርመን ማለት ነው ሌላ ተወላጅም የለንም። ይህንን መልስ የሰጡት ሰዎች ከኛ በላይ ያ ቦታ ይወለዱበትም። ስለዚህ በመወለድ ራያ የተወለድንም ጥያቄው እንደገና የህዝብ ጥያቄ ነው። ህዝብ ደግሞ በገዛ ፍላጎቱ ማረጋገጫው በአዋጅ ቁጥር 7/1984 ዓ.ም ይህ ቦታ ወደ ትግራይ በጉልበት ሲካለል ህዝቡ በገዛ ፈቃዱ ተጠይቆ እንዳልገባ አሳምሮ ያውቃል። በነገራችን ላይ የማንነት ጥያቄው ፍትሽን አሰባስበን 2011 ዓ.ም ለፌዴሬሽን ምክር ቤት አስገባን ማለት ጥያቄ 2011 ተጀመረ ማለት አይደለም። በ1984 ደመንግስ ከመጥረቁ በፊት አስገደው ካስገቡን ጊዜ ጀምሮ ህብረተሰቡ ባገኙ አጋጣሚ ሁሉ ተቃውሞን ያቀርባል።
አካባቢው ደጋግሞ የማንነት ጥያቄዎች የሚነሱበት አከራካሪ ቦታ ሆኖ ቀጥሏል። የፌዴሬሽን ምክር ቤትን ምላሽ ለማግኘት ጥረት እያደረግን ሲሆን እንደተሳካልን ይዘን እንመለሳለን። ለአሜሪካ ድምፅ ለተጠናቀረው ዘገባ መስፍን አራጌ።
ያዳመጣችሁት የምትገኘው ከአሜሪካ ድምፅ እየተላለፈ የሚገኘውን የአርብ ምሽት ዝግጅታችን ነው። አድማጮቻችን፣ የመጀመሪያው ምዕራፍ ስርጭታችን በዚህ አብቅቷል። የሁለተኛው ምዕራፍ የመጀመሪያ መሰናዶ በትግራይ ክልል በተጣሉና በተቀበሩ ተተኳሾች ፍንዳታ የነዋሪዎች ሕይወት እየተቀጠፈ ስለመሆኑ ያውሳል። በትግራይ ክልል በተጣሉና በተቀበሩ ተተኳሾች እስካሁን በተሰበሰበ ሪፖርት የ143 ሰላማዊ ዜጎች ሕይወት እንዳለፈ የክልሉ የፈንጂ አምካኝ ቡድን አስታውቋል። ጉዳቱ በሕፃናትና በሴቶች ላይ በዝቶ እንደሚታይ የጠቀሰው ቡድኑ አሁንም ጥቂት በማይባሉ የክልሉ ቦታዎች ተተኳሾች በመኖራቸው ሕብረተሰቡ ጥንቃቄ እንዲያደርግ ጥሪ ቀርቧል። ሙልጌታ ጽባ ዝርዝሩ ይነግረናል።
የተባበሩት መንግስታት የሰብአዊ እርዳታ ማስተባበሪያ ቢሮ UNOCHA ካሁን በፊት ባወጣው ሪፖርት በትግራይ ክልል በተቀበሩና በተጣሉ ተተኳሾች በተለይ በህፃናትና በሴቶች ላይ ጉዳት እየደረሰ እንደሆነ ከሰብአዊ እርዳታ ሰራተኞች መረጃ ማግኘቱ ገልጾ ነበር። ባለፈው የካቲት ወር በክልሉ ሰሜናዊ ምዕራብ ዞን አድሃ ሀገራይ አከባቢ ሁለት ቦታዎች እንዲሁም በክልሉ ማዕከላዊ ዞን እገላ ወረዳ ሁለት ቦታዎች ተጥለው የነበሩ ተተኳሾች ፈንድተው የሶስት ሰዎች ህይወት ማለፉና ሌሎች ብዙ ሰዎችን ማቁሰሉን ላብነት የተጠቀሰው ማስተባበሪያ ቢሮ ከክልሉ የፈንጃም ካኝ ቡድን ጋር በመቀናጀት የህብረተሰቡን ግንዛቤ ለማሳደግ እየሰራ እንደሆነ ገልጿል። በትግራይ ክልል የማህበራዊ ጉዳይና መልሶ ማቋቋም ቢሮ የሰብአዊ የፈንጅ ማምከን ቡድን አስተባባሪ አቶ ተስፋይ አብርሃም የቅርብ ጦርነት ተከትሎ በክልሉ የተለያዩ ቦታዎች በተጣሉና በተቀበሩ ተተኳሾች እስካሁን በተሰበሰበ ሪፖርት የ143 ሰላማዊ ዜጎች ህይወት ማለፉን ተናግረዋል። ከነዚህም የሚበዙት ሰለባዎች ህፃናትና ሴቶች እንደሆኑ አስተባባሪው አክለው ገልጸዋል።
አሁን በአጠቃላይ በትግራይ ላይ በተካሄደ ጦርነት መጠነ ሰፊ ጉዳት በህብረተሰቡ ላይ እየደረሰ እንዳለ ነው ማረጋገጥ የቻል ነው። በዚህ መሰረት ባደረግናቸው ምዕራብ ትግራይና ደቡብ ትግራይ ሳይጨምር በስድስት ዞኖችን እስካሁን ወደ 143 ሰዎችን ሞተዋል። ጉዳት የደረሰባቸው ደግሞ 662 ናቸው። ይሁን እንጂ ይህንን ግምት እኛ ባለን የሰው ኃይልና ማቴሪያል ውስን እንቅስቃሴ ያረጋገጥ ነው እንጂ የደረሰውን ጉዳት ከዚህ በላይ ሊሆን እንደሚችል ብዙ እጥፍ ሊሆን እንደሚችል መገመት ይቻላል።
አሃዛዊ የጉዳት መረጃው ከሰላም ስምምነቱ በኋላ የተጠናቀረ እንደሆነ የገለጹት አቶ ተስፋይ ከሰላም ስምምነቱ በፊት በተቀበሩና በተጣሉ ተተኳሾች ጉዳት ይደርስ እንደነበረም ተናግረዋል። ኃይለ ማርያም ሚላው የ15 ዓመት ታዳጊ ነው። የቆላ ተንቤን ወረዳ ጎሮሮ ቀበሌ ነዋሪ ሲሆን ባለፈው ግንቦት 16 ቀን 2015 ዓ.ም ከአባቱ ጋር በእርሻ ስራ ላይ ያለ ተቀብሮ በነበረ ተተኳሽ ጉዳት ደርሶበት በመቀለ አይደር ሪፈራል ሆስፒታል ሕክምናውን እየተከታተለ እንዳለ አግኝተነዋል። ወላጅ አባቱ አቶ ሚላው ገብረ ማርያም ነው።
አንን ሐረስኩ ነይረ እሱ መጸጋዕታና ጸጋጋ ነባሮ ነይሩ።
በወቅቱ እኔ እያረስኩ ነበር። ልጄ ከኋላ እየተከተለ በጉልጓሉ ስራ እያገዘኝ ነበር። በያዘው ዶማ ሲቆፍር የፍንዳታ ድምፅ ሰማን። በፍንዳታው የግራ እጁ እንደምታየው ተቆርጧል። ግንባሩና ጭኑ አካባቢም ተመቷል።
ለሁለት ዓመት በዘለቀው ጦርነት ከባድ ውጊያ የተካሄደበት አካባቢ እንደነበር ያወሱት አቶ ሚላው ከአሁን በፊትም በአካባቢው ተቀብሮ የነበረ ተተኳሽ ፈንድቶ አንድ ልጅ ሲሞት የሌላን ልጅ የአይን ብርሃን ደግሞ አጥፍተዋል ብለዋል። በትግራይ ክልል ማህበራዊ ጉዳይና መልሶ ማቋቋም ቢሮ የሰብአዊ የፈንጅ ማምከን ቡድን አስተባባሪ አቶ ተስፋይ አብርሃም በርካታ አካባቢዎች ገና ከተተኳሾች አለመጽዳታቸው ገልጸው ከመስከረም በኋላ የማምከኑ ስራ በይፋ ሊጀመር እንደሚችል ጠቁመዋል። በስካሁኑ የዳሰሳ ስራ ትኩረት የተደረገው ግን በትምህርት ቤቶች ላይ እንደሆነም ተናግረዋል። የትግራይ ክልል የትምህርት ቢሮ ኃላፊ ዶክተር ኪሮስ ጉዑሽ
እስካሁን ድረስ በ1720 ትምህርት ቤቶች ዳሰሳ ተካሂዷል። የተቀበሩ እንዲሁም በገላጣ መሬት ላይና በሳር ውስጥ የተጣሉ ከ8500 በላይ ልዩ ልዩ ተተኳሾች ተገኝቷል። እነዚህን ከየትምህርት ቤቱ አጽድተናል።
ባልመከኑ ተተኳሾች የሚደርሰው ጉዳት በተለይ በሴቶችና በህፃናት ላይ የበዛ እንደሆነ አቶ ተስፋይ አስረድተዋል።
አብዛኛዎቹ በብዛት የሚገኝባቸው ውጊያ በተካሄደባቸው ቦታዎች ናቸው። የውጊያው መጠን ግን ስናየው አሁን በመላው ትግራይ ነው የተካሄደው። ስለዚህ መጠኑ እዚህ ቦታ ሊቀንስ ሊጨምር ይችላል እንጂ ይሄ ቦታ ንጹህ ነው፣ ይሄ ቦታ ከፈንጅና ተተኳሽ የጸዳ ነው ብለህ መገመት አይቻልም። መጠኑ ከባድ ውጊያ በተካሄደባቸው የበለጠ ተተኳሾችን አላማቸው ሳይመቱ የከሸፉ እንዳሉ፣ ስለዚህ እነዚህ አደጋ የሚያደርሱ ናቸው። አንዳንድ ቦታ ደግሞ ሳሳ ያለ ሁኔታ ሊኖር ይችላል። በአጠቃላይ ግን ከሌላው ጊዜ በተለየ ከዚህ በፊት በተካሄዱ ጦርነቶችን በተለየ በምሽግና በወታደራዊ ካምፖች ብቻ ሳይሆን በእርሻ ቦታ፣ በኤሌክትሪክ ቦታ፣ በጤና ጣቢያዎችና በትምህርት ቤቶች የሚገኝ ነው። አንዳንድ ምሳሌዎችን ማየት ይቻላል። ሸዋተ ጉም በምንለው ቦታ በምንሄድበት ጊዜ መጽሐፍና ተተኳሽ አንድ ላይ ነው ያገኘ ነው። ስለዚህ እዚህ ቦታ የተሻለ ነው የምትለው አይደለም። ከተማው ሳይቀር መቀለ ራሱ በተተኳሾች የተበከለ ነው። የተበከለበት ሁለት ምክንያት ነው። አንደኛ በድሮን በአውሮፕላን የተጣሉ ግን ደግሞ ያልተተኮሱ ቦምቦች አሉ። ሁለተኛ ከየገጠሩ ህብረተሰቡ ለጥቅም ብሎ በብረት በኪሎ ስለሚሸጥ ወርክሾፖችን ለመስራት አሁንም በየቦታው በየብረታ ብረትና ወርክሾፖችን የተቀመጡ እንዳሉ ማየት ይቻላልና ይሄ ቦታ የተሻለ ነው የምትለው ነገር እንደሌለ ማረጋገጥ ይቻላል።
ህብረተሰቡ በየአካባቢው የተጣሉና የተቀበሩ ተተኳሾች ሲያገኝ አንዳችም የመነካካት ሙከራ ሳያደርግ ለሚመለከተው የጸጥታ አካል ማሳወቅ እንደሚኖርበት አቶ ተስፋይ አሳስበዋል።
ማህበረሰቡ አሁንም ቢሆን የማያውቃቸው ነገሮችን ለአይን ማራኪ የሆኑ ነገሮች፣ አብለጭላጭ የሆኑ ነገሮችና የማያውቃቸው ነገር አንድ እንዳይነካ፣ ሁለት የማያውቀው ነገር ካለ አካባቢው አደጋ ሊያመጣለት ስለሚችል አካባቢው ላለው የመስተዳደር አካላት የጸጥታና ፖሊስ እንዲሁም የፈንጂ አምካኝ ባለሙያዎችን ጥቆማ መስጠት ያ ባለሙያ እስከሚያነሳቸው ምልክት በማድረግ ሌላ ሰው እንዳይነካቸው ለጎረቤትም ጭምር ለህፃናትም እንዳይነኩት ጥንቃቄ መውሰድ አለበት። እሱም ጥንቃቄ መስጠት ይገባዋል።
በመቀለ አይደር ሪፈራል ሆስፒታል ባልመከነ ተተኳሽ ፍንዳታ ጉዳት የደረሰበት ልጃቸውን እያሳከሙ ያገኘኋቸው አቶ ሚላው ህዝብ ያለ ስጋት በነጻነት እንዲንቀሳቀስ በተለይ ጦርነቱ የተካሄደባቸው አካባቢዎች በፈንጂ አምካኝ ባለሙያዎች በሚገባ ተፈትሸው የሚጸዱበት አስተማማኝ አሰራር በአፋጣኝ እንዲዘረጋ ጥሪ አቅርበዋል። ለአሜሪካ ድምጽ ሙልጌታ ጽብሃም መቀለ።
ሙልጌታን ለቀደመው ዘገባ አመሰግናለሁ። እኛ ወደ አነልበት ዩናይትድ ስቴትስ ስንመለስ ዩናይትድ ስቴትስ የህንዱን ጠቅላይ ሚኒስትር በከፍተኛ ድምቀት በተቀበለችበትና ባስተናገደችበት ወቅት የሰብአዊ መብትና ዲሞክራሲያዊ እሴቶች ጉዳይ ወደ ጎን ተተተዋል የሚለውን ነቀፌታ የዩናይትድ ስቴትሱ ፕሬዚደንት ጆ ባይደንና የህንዱ ጠቅላይ ሚኒስትር ናሬንድራ ሞዲ አስተባብለዋል። የህንዱ ጠቅላይ ሚኒስትር በትናንትናው ዕለት ለዩናይትድ ስቴትስ የጋራ ምክር ቤት ንግግር አድርገዋል። በዋይት ሀውስም የክብረ እራት ግብዣ ተደርጎላቸዋል። የዋይት ሀውስ ዘጋቢያችን ፓትሲ ዊድኮዋራ የላከችውን ሪፖርት እንግድ ወልዴ እንደሚከተል ያቀርበዋል።
ፕሬዚደንት ባይደን የህንዱን ጠቅላይ ሚኒስትር ትናንት በዋይት ሀውስ በተቀበሉበት ወቅት በሁለቱ ሀገራት መካከል ያለውን የጠነከረ ግንኙነት በተመለከተ አጽንኦት ሰጥተው ተናግረዋል።
በዩናይትድ ስቴትስና በህንድ መካከል ያለው ግንኙነት በ21ኛው ክፍለ ዘመን ጎልቶ የሚታይና ተጽዕኖ ፈጣሪ ግንኙነት እንደሆነ ቀድሞውንም አምን ነበር።
ሞዲም በዓለም አዲስ የግንኙነት ስርዓት ቅርጽ በመያዝ ላይ ነው በማለት የፕሬዚደንት ባይደንን መልእክት አስተጋብተዋል።
በዚህ ወቅት የህንድና የዩናይትድ ስቴትስ ወዳጅነት መላው ዓለምን ለማጠናከር ጉልህ ሚና አለው።
ዩናይትድ ስቴትስ ከሩሲያ ጋር ውዝግብ ውስጥ ባለችበት ሁኔታና ከቻይና ጋርም ያላት ውጥረት እየጨመረ ባለበት በዚህ ወቅት በዓለም ህዝብ ብዛት ቀዳሚ የሆነችው ህንድ በዋሽንግተን አስተዳደር ሙገሳን እየተቸራት ይገኛል። ተቺዎች እንደሚሉት ዋሽንግተን ይህን በማድረግ ላይ ያለችው የሰብአዊ መብት ጉዳይን ወደ ጎን ቸል በማለት ነው። ባይደን በዚህ አይስማሙም።
One of the fundamental reasons I believe the US-China
ዩናይትድ ስቴትስ ከቻይና ጋር ያላት ግንኙነት ከህንድ ጋር እንዳላት ግንኙነት አንድ አይነት ያልሆነበት ዋናው ምክንያት በዩናይትድ ስቴትስና በህንድ መካከል ከፍተኛ የሆነ መከባበር በመኖሩ ነው። ምክንያቱም ሁለቱም ዲሞክራሲያዊ አገሮች ናቸውና።
ሞዲም በበኩላቸው መንግስታቸው ዕዳጣን ማህበረሰቦች ላይ ጥቃት ያደርሳል እንዲሁም የተቃዋሚዎችን ድምፅ ያፍናል መባሉን አስተባብለዋል።
ኢንዲያ እና አሜሪካ Both countries,
ህንድና ዩናይትድ ስቴትስ ሁለቱም ሀገራት ዲሞክራሲ በዘረመላችን ውስጥ ያለ ነገር ነው። ጥልቀት ያለው ዲሞክራሲ መንፈሳችን ነው። ዲሞክራሲ በደም ስራችን ውስጥ ይዘዋወራል።
ባይደን ከህንዱ ጠቅላይ ሚኒስትር ጋር በሚኖራቸው ቆይታ የሰብአዊ መብት ጉዳዮችን እንዲያነሱ 70 የሚሆኑ የምክር ቤት አባላት ጠይቀው ነበር። ከነዚህ አንዱ የዲሞክራቲክ ፓርቲው ሴናተር ቤን ካርዲን ናቸው።
It's a very important relationship with the United States.
ከዩናይት ስቴትስ ጋር ያለው ግንኙነት በጣም አስፈላጊ ግንኙነት ነው። ግን ደግሞ እኛ ካሉን እሴቶች አንጻር ማየት አለብን። ህንድ የዜጎቿን ሰብአዊ መብት መጠበቅን በተመለከተ ብዙ መስራት ይጠበቅባታል።
ይህም ሆኖ ሞዲ ለሁለቱ የዩናይትድ ስቴትስ ኮንግሬስ ምክር ቤቶች የጋራ ጉባኤ ንግግር እንዲያደርጉ ተጋብዘዋል። ይህም ለውጭ አገር መንግስታት መሪዎች የሚሰጥ ታላቅ ክብር ነው። ሞዲ ለጋራ ምክር ቤቱ ሁለት ጊዜ ንግግር ያደረጉ የመጀመሪያው የህንድ ጠቅላይ ሚኒስትር ናቸው። ሞዲ በንግግራቸው በሚሊዮን ስለሚቆጠሩት ህንድ አሜሪካውያን ጉዳይ በተለይ አንስተዋል።
Some of them sit proudly in this chamber.
አንዳንዶቹ በዚህ ምክር ቤት ውስጥ በኩራት ተቀምጠው ይታያሉ። ከበስተኋላይም አንዷ ይገኛሉ። ታሪክ ሰርተዋል።
ሞዲ በተጨማሪ በመከላከያና በአዲስ ቴክኖሎጂዎች ዙሪያ ትኩረት ሰጥተው ተናግረዋል። ትናንት ሐሙስ ማታም በዋይት ሀውስ የክብር እራት ግብዣ ተደርጎላቸዋል። ስጋ ለማይበሉቱ የተዘጋጀውን የአትክልት እራት ተጋብዘዋል።
እንግዲህ ወልዴን አመሰግናለሁ። በመቀጠል ደግሞ በምዕራብ ወለጋና ከማሽ ዞኖች መካከል ለወራት የተቋረጠው የትራንስፖርት አገልግሎት ስለመጀመሩ የሚያወሳውን ዘገባ እናሰማችኋለን። በኦሮሚያ ክልል በምዕራብ ወለጋ ዞንና በቤንሻንጉል ጉሙዝ ክልል ከማሽ ዞን መካከል ለአራት ወራት ተቋርጦ የነበረው የትራንስፖርት አገልግሎት እንደተጀመረ የአካባቢው ነዋሪዎችና የከማሽ ዞን ኮሚኒኬሽን መምሪያ ኃላፊ ገልጸዋል። ስለ ጉዳዩ ለአሜሪካ ድምፅ የተናገሩት የአካባቢው ነዋሪዎች መሠረታዊ የፍጆታ ሸቀጦች በጸጥታ ኃይሎች እጀባ እየገቡ እንደሆነ ገልጸው እጥረት መኖሩንም አመላክተዋል። የዞኑ ኮሚኒኬሽን መምሪያ በበኩሉ የትራንስፖርት አገልግሎት መጀመሩን አረጋግጦ አሁንም ቀሪ ተግባራት መኖራቸውን አስታውቋል። ናኮር መልጋ ዝርዝሩን ይነግረናል።
በኦሮሚያ ክልል ምዕራብ ወለጋና በቤኒሻንጉል ጉሙዝ ካማሽ ዞኖች መካከል ለበርካታ ወራት ተቋርጦ የነበረው የትራንስፖርት አገልግሎት እንደተጀመረ የአሜሪካ ድምፅ ያነጋገራቸው የአካባቢው ነዋሪዎች ገልጸዋል። በአካባቢው በነበረው የጸጥታ ችግር ለአራት ወራት ተቋርጦ የነበረው የትራንስፖርት አገልግሎት ባለፈው ሳምንት ውስጥ እንደተጀመረ በስልክ የተናገሩት አቶ ግርማ ጀርሞሳ የተባሉ የካማሺ ነዋሪ መሰረታዊ የፍጆታ ሸቀጦችን ማስገባትም መጀመሩን አመልክተዋል።
የገባ ነገር የሽቀጥ ሁሉም ገብተዋል።
ለምሳሌ ምን ገብቷል?
ሳሙና፣ ዱቄት፣ በቃ የሽቀጥ ሁሉም ገብቷል። ችግሩ የተወሰነ ቀርፏል። በዚህ ሳምንቱም ይመጣል እየጠበቅን እያሸገር ያለ ሽንኩርት ገበያ ላይ ጥራት አለው እንጂ ሽቀጡ እየገባ ነው። ይጃባው ቢቀጠል አሪፍ ነው።
ለደህንነታቸው ስጋት ሊሆን እንደሚችል በመጠቆም ስማቸው እንዳይጠቀስ የጠየቁ ሌላዋ የካማሺ ነዋሪ የፍጆታ ሸቀጦቹ መግባት ቢጀምሩም አሁንም እጥረት እንዳለ አልሸሸጉም።
ባለፈው በጀባ የመጡ ትንሽ ግብዓቶች ነበሩ፣ መሰረታዊ ፍላጎቶች። አንድ ቀን ብቻ ነው ታጅቦ የመጡ። ከዛ በኋላ ምንም የተሻሻለ ነገር የለም። ቢመጣም ያው ነው፣ በበቂ ሁኔታ አይደለም የመጣው። ያው ማህበረሰቡን የሚያዳርስ ነገር አይደለም የመጣው። በጣም ጥቂት ናቸው። ቄስ የተወሰነ ገብቷል። ያው ኪሎ 100 ብር፣ 105፣ 110 ይላሉ። ሽንኩርት ነው 130፣ 140 ይላሉ። እንግዲህ እነዚህ ናቸው ለጊዜው የገቡ።
እርሳቸውን ጨምሮ ሌሎችም ነዋሪዎች ለወባ በሽታ እየተጋለጡ እንደሆኑ የገለጹት አስተያየት ሰጪዋ የሕክምና ቁሳቁሶችና መድኃኒት እንደ ፍጆታዎቹ ወደ ካማሺ ባለመግባታቸው መጪውም ክረምት ከመሆኑ አንጻር በእጅጉ እንደተቸገሩ ተናግረዋል።
በተጨማሪ መድኃኒት አብሮ መምጣት ነበረበት። ያው ህዝቡ እያለቀ ነው እንግዲህ በወባ። እኔ ራሱ አሁን ተኝቼ ነው የምደውል ማናግርህ ያለ። ወባ በጣም እያስቸገረን ነው። አራተኛ ዙር ነው የምያዘው እኔ። የለም መድኃኒት ባለፈው ካሶሳ ይመጣል ተብሎ ነበረ፣ አልመጣም። እንግዲህ ዛሬም ይመጣል እየተባለ ነው፣ በወሬ ደረጃ እየመጣ ነው፣ ግን አልደረሰም እዚህ።
የካማሽ ዞን ኮሚኒኬሽን መምሪያ ኃላፊ ተወካይ አቶ ጀርሞሳ ተገኝ መሰረታዊ የፍጆታ እቃዎች ባለፈው ሳምንት ሰኔ 9/2015 ዓ.ም ከምዕራብ ወለጋ ዞን ወደ ካማሽ በመንግስት ኃይሎች እጀባ መግባት መጀመራቸውን አረጋግጠዋል። ለአራት ወራት ተቋርጦ የነበረው የትራንስፖርት አገልግሎት መጀመሩ ለህብረተሰቡ ጊዜያዊ መፍትሄ እንደሆነም የገለጹት አቶ ጀርሞሳ የእጀባ አገልግሎቱ መንገዱ ከስጋት ነጻ እስኪሆን ድረስ እንደሚቀጥል አመልክተዋል።
ጥር ወር አካባቢ ነው ተሽከርካሪ መቆራረጥ የተጀመረ የካማሺ ዞን እና ምዕራብ ወለጋ መካከል እና መጋቢት ወር አካባቢ ደግሞ ሙሉ በሙሉ ተቋርጦ እንቅስቃሴ የቆመበት ሁኔታ ነው ነበረ። ከሰኔ 9 ጀምሮ በኢጀበም ቢሆን አስቤዛዎች ወደ ካማሺ ማይካል የማጓጓዝ ስራ የተጀመረበት ሁኔታ ነው ያለ። ስለዚህ እነዚህ ነገሮች አበርታችን ነው የምንለው። የተቆረጠለት ቀን ባይኖርም ኢጀባ አሁን ስራዎች ጀምሮ በሱቅ ሙሉ በሙሉ ያሉ የፍጆታ እቃዎች የተሟላ ባይሆንም ያው እንደ ነጋዴዎች ፍላጎት የሚገዙት እቃ በኢጀባ መንግስት ይገዛ አድርጎላቸው ወደ ካማሺ ከተማ በማስገባት ላይ ነው የሚገኙ።
አቶ ጀርሞሳ ከነዋሪዎች በሚነሱት ጥያቄዎች ዙሪያም በሰጡት ምላሽ
ማብረሰቡ የዋጋ ንረት ለማስተካከል የሚለው አንደኛ ሁን ለመጀመሪያ ጊዜ ነው ከሳኔ 9 ጀምሮ አግልግሎት የተጀመረው። ይሄ ደግሞ እንግዲህ ለረጅም ወራት ተስተጓጎለ ችግር ይፈታል ተብሎ በእንትን ባይደረግም ያው ያስተግሳል የሚል እምነት አለ። ሙሉ በሙሉ ደግሞ ሸቀጣ ሸቀጦች ላይ አጭር ጊዜ ውስጥ ማስተካከያ ለመውሰድ አስቸጋሪ ነው የሚሆነው። ለአሁኑ ግን ማህበረሰቡ ከዚህ በፊት ከነበረው ችግር ውስጥ ተላቆ አሁን የተሻለ ግብአት አገኝቷል የሚል ሀሳብ ነው የሚኖር።
በተለይ ከወባ በሽታ መድኃኒት እጥረት ጋር ተያይዞ ለሚነሳው ቅሬታ የኮሚኒኬሽን መምሪያ ኃላፊ ተወካዩ አቶ ጀርሞሳ ችግሩን ለመፍታት የሚመለከታቸው አካላት ርብርብ እንዲያደርጉ ጥሪ አቅርበዋል።
በዞኑ በሁለት ዓመት መካከል በጸጥታ ችግር ምክንያት ተቋማት ስለወደመ ከተቋማት ጀምሮ ቁሳቁስ የለም። ከዚህ ውስጥ ደግሞ አሁንም ያለ ራሱ ተጠግኖ ወደ ስራ ለማስገባት መድኃኒት እጥረት ስላለ መንግስታዊ እና መንግስታዊ ያልሆኑ ተቋማት ዞኑ ላይ አስፈላጊው ድጋፍ አሁንም በሂጃባም ይሁን በሸቀጠሸቀጠ ላይ የተጀመረው መድኃኒት ድጋፍ ላይም እንደ መንግስት የመድኃኒት ድጋፍ አድርጎ በአምስቱ ወረዳ ላይ በፍጥነት ካልተሰራ ራጭ አስቸጋሪ ስለሚሆን ለይገባም ቢሆን መድኃኒቱ እንዲመጣ ነው ጥሪያችን የምናቀርበው።
የትራንስፖርት አገልግሎቱ ተቋርጦ የነበረው የኦሮሞ ነጻነት ሰራዊትን ማስፈራሪያና ዘፊያ በመስጋት እንደነበረ አንዳንድ የአካባቢው ነዋሪዎችና ነጋዴዎች ቢገልጹም የሸማቂ ቡድኑ ዓለም አቀፍ ቃል አቀባይ ኦዳ ተርቢ ከዩናይትድ ስቴትስ ቨርጂኒያ ተጠይቀው ታጣቂዎቻቸው የዘጉት መንገድ እንደሌለና ዘርፊያም እንደማይፈጽሙ ጠቅሰው ማስተባበላቸው ይታወሳል። የምዕራብ ወለጋ ዞን ዋና አስተዳዳሪ አቶ ሰለሞን ታምሩ በበኩላቸው የመንግስት ኃይሎች ወደ አካባቢው እንደሚሰማሩና አገልግሎቱም እንደሚጀመር ቀደም ሲል ያስታወቁ ቢሆንም አሁን የትራንስፖርት አገልግሎቱ ከመጀመሩ ጋር ተያይዞ ከዞኑ ባለስልጣናት ተጨማሪ ማብራሪያ ለማግኘት ያደረግነው ጥረት ለጊዜው አልተሳካም። ለአሜሪካ ድምፅ ናኮር መልካ ካምቦ።
ናኮሩና መሰግናለን። ከአሜሪካ ድምፅ የአርብ ስርጭታችን ይቀጥላል። በመቀጠል ደግሞ በሰሜን አሜሪካ የኢትዮጵያውያን ስፖርትና ባህል አውደ ትርኢት ወይም ፌስቲቫልን የተመለከተ ዘገባ እናሰማችኋለን። የትውልድ ኢትዮጵያውያን ዓመታዊ መገናኛ ሆኖ የቆየው በሰሜን አሜሪካ የኢትዮጵያን ስፖርትና ባህል አውደ ትርኢት ፌስቲቫል ዘንድሮ 40ኛ ዓመቱን ይደፍናል። ይህን ልዩ አውደ ትርኢት እንድታሰናዳ የተመረጠችው ከተማ ደግሞ ዳላስ ናት። ከአንድ ሳምንት በኋላ የሚጀመረው ፌስቲቫሉ ግዛቶችን ከወከሉ የእግር ኳስ ቡድኖች ግጥሚያ ጎን ለጎን የተለያዩ ባህል፣ ንግድና ሰብአዊ ድጋፎች ላይ ያተኮሩ ክንውኖችን ያስተናግዳል ተብሎ ይጠበቃል። ወደ አዘጋጇ ከተማ ዳላስ ደውለን የዋዜማ ዝግጅቶችን ይዘት ለመቃኘት ሞክረናል። የፌዴሬሽኑ የሕዝብ ግንኙነት ኃላፊ አቶ እያዩ ዘነበ የመዳረሻ ዝግጅቶች በምን ሁኔታ ላይ እንደሚገኙ ቀድሞ ይነግሩናል።
እዚሁ ዳላስ ነው ያለሁት እኔ። ዝግጅቱ እዚህ ባለው ኮሚኒቲ እና ሁለት ቲሞች አሉን እዚህ ዳላስ። አሁን እንደውም በምንነጋገርበት ጊዜ ትሬኒንግ የሚያደርጉበት ቦታ ላይ ሆኜ ነው ይህን ኢንተርቪው የምሰጠው። በጣም ትልቅ ዝግጅት ነው ያለው። 40ኛ ዓመታችን ነው። እንቅስቃሴው ጥሩ ነው። ሆቴሎች በብዛት ቡክ ተደርገዋል። አሁን እንደውም 3 ሆቴል ሞልቶ ወደ 4ኛው ሆቴል ሰዎች እንትን እያደረጉ ነው። ብዙ ፎንኮሎች አሉ ስለ ዝግጅቱ የሚጠይቁ አንዳንድ ሰዎች ከየ አካባቢው ከኢትዮጵያ ጭምር ነው ስልኮች እያስተናገድን ያለ ነው እና ከምናስበው በላይ ጥሩ አይነት ዝግጅት ይካሄዳል ብለን ነው ምናምን።
እንግዲህ ይሄ ፌስቲቫል ትልቁ የትውልድ ኢትዮጵያን መገናኛ መድረክ እንደመሆኑ ከስፖርት ባሻገር ባህልና ንግድን የተመለከቱ የጎንዮሽ ክንውኖችም ሲደረጉበት ቆይተዋል። ዘንድሮ ላይስ ይሄን በተመለከተ ታደርጉ አስባችኋል?
እንግዲህ የዘንድሮን ትንሽ ለየት የሚያደርገው 40ኛ ዓመታችን ነው የምናከብረው። የድሮ ተጫዋቾች፣ ያለፉ ተጫዋቾች፣ ከስራ አስኪያጅ ኮሚቴ የሚያገለገሉ ከቦርድ የሚያገለገሉ ብዙ ሰዎች የሚታደሙበት ነው እና ለየት ያለ ነገር የሚያደርገው ደግሞ ይሄን ህዝቡ በጣም እየተንቀሳቀሰ ነው። እኛ ምንድን ነው ኢትዮጵያችንኖችን ማገናኘት ይህን ስለምናደርግ ይሄ መድረክ ትልቅ ስለሆነ መላው ዓለም ማለት ከዩሮፕ፣ ከአፍሪካ፣ ከሳውዝ አፍሪካ፣ ከኢትዮጵያ ጠቅላላውን ነው ከዛ አካባቢ ሁሉ ብዙ የሚመጡ ሰዎች እንዳሉ እናውቃለን እና የበጎ አድራጎት ድርጅቶች አሉ። ድንኳኖች ለምሳሌ ያህል ባወጣ ነው በዌብሳይቱ ላይ በወጣ በ3ኛው ቀን ነው ያለቀው እና አንዳንድ ሰውም እንደውም ሳይሰማ ነው ያለቀው። ያው ፈርስት ካም ፈርስት ሰርቭ ነው የምናደርገው። በዛ መሰረት ፎርካስቱ እንደሚያሳየን ከሆነ ትልቅ ዝግጅት እንደሚሆን ነው። እኛም እዚህ እንግዲህ በየቦታው ያለን የስራ አስኪያጅ ኮሚቴ አባሎችና የቦርድ አባሎች እንዲሁም ደጋፊዎቻችን የሚታደመውም ሰው አብሮ ተፍ ተፍ እያለና እየረዳን ነው ያለ ነው። ጥሩ አይነት ሁኔታዎች ነው እንግዲህ የምንመለከተው።
ዘንድሮ እንግዲህ ፌስቲቫሉ የሚዘጋጅበት ስፍራ ዳላስ ቴክሳስ ነው። ዳላስ እንዴት ተመረጠች? ከዚሁ ጋር ተያይዞ ፌዴሬሽኑ የዛሬ 40 ዓመት የተጸነሰባት ስፍራ ሂውስተን ቴክሳስ ከመሆኗ ጋር ተያይዞ በዚያ የሚኖሩ ትውልድ ኢትዮጵያውያን የዘንድሮ ፌስቲቫል አዘጋጅነት የሂውስተን ሊሆን እንደሚገባ ይናገራሉ። እስቲ የነበረውን ሂደት ያጫውቱኝ፣ ዳላስ እንዴት እንደተመረጠች።
እንግዲህ ዳላስ የተመረጠበት አንዱ ትልቁ መስፈርት ምንድን ነው? ያው ኢስት እና ዌስት እያልን ነበር የምንሄደው። ባለፉት ከኮቪዱ በኋላ ግን ነው ተደጋግመን ወደ ዌስትም ሄደናል፣ ሁለት ጊዜ ሄደናል ማለት ነው። ያ ነገር እንደ ሜዳ እንዴት ነው የምናገኘው፣ ነገሮች ተመቻችተዋል ወይ በሚለው አይነት መንገድ ነው የምንሄደው። የዳላሱ ግን የሆነበት ምክንያት ምንድን ነው? ያው እንደሚታወቀው ብዙ የኢትዮጵያን እና ትውልደ ኢትዮጵያን የሚኖርበት ቦታ ነው። ኑሮውም ትንሽ ኢኮኖሚካሊም ጥሩ ነው ያለው፣ ረከስ ይላል ከሌላው አካባቢ። የምናዘጋጅበት ሲቲው ትንሽ ድጎማ ስላደረገልን የንግድ ቤቶችም ብዙ የኢትዮጵያ ንግድ ቤቶችም እዚህ ስለሚገኙ ያ ሁሉ ነገር አመቺ ሆኖ ነው የተገኘው እና ለፍላይትም ከየስቴቱ የሚመጡት እዚህ ሴንትራል ስለሆነ ቦታው ለፍላይትም ቀላል ነው። ያን በመመልከት ነው ወደዚህ እንዲሆን ያደረግ ነው እና እንዳልከው ሂውስተንም ቢሆን ጥሩ ነበር የሚባል ሁኔታ ነበረ፣ ግን አይተን ይሄኛው ለፌዴሬሽኑም አመች ሆኖ እና ኢኮኖሚካል የማይጎዳ ስለሆነ ወደዚህ ልንመጣ ችለናል።
ፌስቲቫሉም ሆነ ፌዴሬሽኑ በንጽጽር በዚህ ሀገር ካሉት የትውልድ ኢትዮጵያውያን ተቋማትና ክንውኖች አንጋፋው ነው ማለት ይቻላል። በእድሜው ልክ የነበረውን አበርክቶ ሲመዝኑት ምን ይሰማውታል? ከአሁኑ በላይ ደግሞ የተሻለ ደረጃ ላይ እንዲደርስስ የትውልድ ኢትዮጵያውያን ተሳትፎ ምን ሊሆን ይገባል ብለው ያስባሉ?
እንግዲህ እኔ እንደው በእይታዬ እንደምመለከተው ምንድን ነው ይህም ፌዴሬሽን እዚህ ሊያደርሰው የቻለው ደጋፊዎቹ እና ኢትዮጵያውያን ናቸው እና ይሄ ከምንም ነገር የጸዳ ድርጅት ነው። ዋናው ዓላማችን ምንድን ነው? ብሪንግንግ ኢትዮጵያን ቱጌዘርስ ኢትዮጵያኖችን ማገናኘት ነው የያዝነው እና ይህን ጥሩ አድርጎ ህዝቡ ጠንቅቆ አውቋል እና በዛ መሰረት እንደ መካ ልበለው በዛ ማለት ይቻላል እና ከየአካባቢው እንደው ብዙም እንኳን ፕሮሞሽን አያስፈልገውም። ልክ ጁላይ ላይ እንደሚሆን ስለሚያውቅ መቼ ነው የት ነው ከተማው ብሎ ነው ሰው የሚጠይቀው እና አሁን እንዲያውም በጣም የሚገርመው ነገር እዚህ የተወለዱ እዚህ ያደጉ ልጆች ሁሉ በናፍቆት የሚጠብቁት ነገር በመሆኑ በጣም ደስተኞች ነው እነን ያለ ነው እና ያከናወንነውን ነገር ደግሞ ወደኋላ ሄደን ስናየው ኢትዮጵያውያኖች የተገናኙበት እንደምታውቀው እዚህ ውጭ ያለ ኢትዮጵያዊ ትምህርት ቤትም በምንም በብዛት ትልቅ ባህር ውስጥ ስለገባን የማንገናኝበት ሁኔታዎች አሉ። ግን ይሄ ነገር ስለሚያገናኘን እዚህ ትዳር መስርተው ልጆች ወልደው ይዘው የሚመጡ ሰዎችን ብዙ አይተናል እና ይሄ ነገር ለእኛ ትልቅ ስኬት ነው ብዬ ነው የምገምተው።
እዚህ የተወለዱ ወጣቶችና ታዳጊዎች አሉ። እነሱን በእናንተ ስራ ውስጥና በእናንተ እንቅስቃሴዎች ውስጥ የበለጠ ተሳታፊ ለማድረግ እያደረጋችሁ ያለው ጥረት ውስጥ ምን ይመስላል የሚለውን ጠቅልል አድርገው ይንገሩኝ።
እንግዲህ አዎ እንዳልኩት ምንድን ነው እዚህ ተጫዋች ሆነው እዚህ ፌዴሬሽናችን ውስጥ አድገው እዚሁ ስኮላርሽፕ ሰጥተናቸው ትምህርት ቤት ሄደው የሄዱ ልጆች አሁን ስራ አስኪያጅ ኮሚቴ ውስጥ ድረስ አንድ ሁለት አሉ ልንጠቅሳቸው የምንችለው። አሁን እነኚህ ልጆች ምንድን ነው እዚሁ ስላደጉ ነው ይሄ ስሜት ይሄ ድርጅት የኔ ነው ብለው እዚህ ደረጃ እኛ ጋር ሊሳተፉ የቻሉት እና አሁንም ከስር እያደጉ ያሉ ብዙ ልጆች አሉ እና ጥሩ ፕሮፌሽናሊዝምን ያመጣሉ ብለን ነው የምናምነው እዚህ ድርጅት ውስጥ። እንደዛ አይነት ነገሮች ስላሉ በጣም እያቀረብናቸው ወደዚህ የሚመጡበትን መንገድ እየፈጠርንና እኛም ከነሱ ብዙ የምንማረው ነገሮች አሉ። አዲስ ሀሳብ ያመጣሉ። ይህን ድርጅት ከፍ አድርገው ሌላ ቦታ ያደርሱታል ብለን እንገምታለን። የምናየውም ነገር ደግሞ ይሄን ነው እያየን ያለ ነው። በእርግጥ ምንድን ነው የተሻለ ነገር ማድረግ ይቻላል፣ ግን እየተማርን ይሄ ድርጅት ያው ቅድም አንተም ወንድሜ እንደጠቀስከው ሀብታሙ፣ ከሌላ ድርጅቶች ማንም የአፍሪካዊ ድርጅት ይሄን ያህል እድሜ ያለው በውጭ ሀገር ያለ ምንም አይነት ድርጅት የለም እና በዚህ እውነት የምንኮራበት እና ህዝቡንና ደጋፊዎቻችን የምናመሰግንበት ከሁሉ በላይ ደግሞ እዚህ ቦርዱም ውስጥ ወይም ስራ አስኪያጅ ኮሚቴ ውስጥ ሆነው የሚያገለግሉ ያለምንም ክፍያ ስራቸውን ትተው መጥተው አንድ ሳምንት ሙሉ 10 ቀን ሙሉ እዚህ ቁጭ ብለው ይህን ነገር የሚያደርጉትን ሰዎች ትልቅ ምስጋናና ክብር ይገባቸዋል። አለሁ
አቶ እያዩ ዘነበ በሰሜን አሜሪካ የኢትዮጵያውያን የስፖርት ፌዴሬሽን የህዝብ ግንኙነት ኃላፊ ነዎት። 40ኛውን በሰሜን አሜሪካ የኢትዮጵያውያን የስፖርት ፌዴሬሽንን ፌስቲቫል አስመልክተው ለሰጡኝ ማብራሪያ በጣም ነው የማመሰግነው። መልካም ምሽት ይሁንልዎት።
እኔም በጣም ነው የማመሰግነው ሀብታሙ። እንግዲህ ያው እዚሁ እንገናኛለን፣ አንድ ሳምንት ቀርተውናል፣ እዚሁ አያቸዋለሁ።
የአሜሪካ ድምፅ የአረብ ምሽት ዝግጅቶች ይቀጥላሉ። በመቀጠል ደግሞ ወደ ፓሪስ እናቀናለን። የበለጸጉ ሀገራት ታዳጊ ሀገራት የአየር ንብረት ለውጥን መቋቋም እንዲያስችላቸው ቃል ገብተው ሳይተገብሩ የቆዩትን 100 ቢሊዮን የአሜሪካን ዶላር ለመክፈል የሚያስችላቸውን ሁኔታ ማጠናቀቃቸውንና ለብዝሃ ሕይወትና ለደኖች ጥበቃ የሚሆን የገንዘብ ድጋፍ ማቋቋማቸውን የፈረንሳይ ፕሬዚደንት ኢማኑኤል ማክሮን አስታወቁ። ማክሮን ይህን ያሉት በፈረንሳይ ዋና ከተማ እየተካሄደ ባለው የመሪዎች ጉባኤ ላይ ነው። ሮይተርስ ያደረሰንን ዘገባ ስመኝሽ ቆይ ታሰማናለች።
በርካታ የአፍሪካ መሪዎች የቻይና ጠቅላይ ሚኒስትርና የብራዚል ፕሬዝዳንት በተካፈሉበት በፈረንሳይ ዋና ከተማ ፓሪስ ሲካሄድ የቆየው አዲስ ዓለም አቀፍ የገንዘብ ስርዓት የመሪዎች ጉባኤ ተጠናቀቀው። የፈረንሳይ ፕሬዝዳንት ኢማኑኤል ማክሮን ለጉባኤው ተሳታፊዎች ባደረጉት ንግግር ነው። የጉባኤው ዋና ዓላማ በቀውስ ጊዜ ለታዳጊ ሀገራት የሚደረገውን የገንዘብ ድጋፍ ማሳደግ፣ ያለባቸውን የዕዳ ጫና ማቃለል፣ ከዓለም ጦርነት በኋላ የተቋቋሙትን የገንዘብ ስርዓቶች ማሻሻልና እንደ ቡድን 20 ዓለም አቀፍ የአየር ንብረት ለውጥ ጉባኤ ዓለም አቀፍ የገንዘብ ተቋም ወይም IMF፣ ዓለም ባንክና የተባበሩት መንግስታት ድርጅት ውስጥ ውሳኔ ሳያገኙ እየተንከባለሉ ያሉ ተነሳሽነቶች ከፍተኛ መግባባት አግኝተው ወደፊት እንዲራመዱ በማድረግ የአየር ንብረት ለውጥን ለመቋቋም የሚያስችሉ የገንዘብ ድጋፎችን መፍጠር ነው። ቃል ተገብቶ የነበረው 100 ቢሊዮን ዶላር ድሃ ሀገራት ከሚያስፈልጋቸው እጅግ ያነሰ ቢሆንም የበለጸጉ ሀገራት ለአየር ንብረት ለውጥ መቋቋሚያ ቃል የገባቸውን የገንዘብ ድጋፎች ተግባራዊ እንደማያደርጉ ማሳያ ሆኗል። ይህ ደግሞ የካርበን ዳይኦክሳይድ ጋዝ ልቀት መጠንን ለመቀነስ የሚደረገውን ጥረት ለማበረታታት ሀገራት በሚያካሂዷቸው ድርድሮች ከፍተኛ አለመተማመንን ፈጥሯል። ትላንት ሐሙስ በፓሪስ በተካሄደው የመሪዎች ጉባኤ ላይ የዓለም ባንክ በተፈጥሮ አደጋዎች ለተጎዱ ሀገራት የሚደረጉ የገንዘብ ድጋፎችን እንደሚያቀል ያስታወቀ ሲሆን፣ ዓለም አቀፉ የገንዘብ ተቋም IMF በበኩሉ ተጋላጭ ለሆኑ ሀገራት ልዩ ድጋፍ ለማድረግ የሚያስችለውን የ100 ቢሊዮን ዶላር ግብ ማሳካቱን ይፋ አድርጓል። ሆኖም ከ100 ቢሊዮን የአሜሪካን ዶላሩ 1/5 የሚሆነው ገንዘብ ዋሽንግተን ቃል የገባችው ድርሻ ሲሆን፣ ገንዘቡን ለመስጠት የአሜሪካ የሕግ አውጪ አካል ማጽደቅ ይኖርበታል። የአሜሪካ የግምጃ ቤት ኃላፊ የሆኑት ጃኔት የለን የባይደን አስተዳደር የምክር ቤቱን ፈቃድ ማግኘት ቅድሚያ የሚሰጠው ተግባር መሆኑን ገልጸዋል። የዓለም ንግድ ድርጅት ዋና ጸሐፊ የሆኑት ንጎዚ ኦኮንጆ ኢዋላ በበኩላቸው መሪዎች አሁን ባለው ሁኔታ ተሰላችተዋል፣ ለውጥ ይፈልጋሉ ይላሉ።
መሪዎቹ አሁን እየተጋፈጥናቸው ያሉት ሁሉም ችግሮች ተያያዥነት እንዳላቸው ይስማማሉ። ድህነት፣ የአየር ንብረት ለውጥ፣ የምግብ ዋስትና እጦት፣ ሁሉም ተያያዥ ናቸው። ታዳጊ ሀገራት ተጨማሪና በቀላሉ ሊገኝ የሚችል የገንዘብ ድጋፍ ይፈልጋሉ። በተጨማሪም ፍትሃዊ የሆነ የአየር ንብረት ሽግግር ይሻሉ።
ዛምቢያ በሀገሪቱ የገንዘብ ስርዓት ላይ ትልቅ ጫና ፈጥሮ የነበረውንና ከተለያዩ መንግስታት የተበደረችውን ከ6 ቢሊዮን ዶላር በላይ የሚሆን ብድር አከፋፈል ለማሸጋሸግ የሚያስችል ስምምነት ላይ መድረሷን ሐሙስ ዕለት ይፋ አድርጋለች። የኮሮና ቫይረስ ወረርሽኝ በርካታ ድሃ ሀገራት ያለባቸውን ዕዳ መክፈል እንዳይችሉ በማድረጉ በገንዘብ ስርዓታቸው ከተፈጠረው ቀውስ በተጨማሪ እንዲከፍሉ የሚጠበቅባቸውን የዕዳ አከፋፈል ስምምነት በድጋሚ እንዲታይላቸው እንዲጠይቁ አስገድዷቸዋል። የአፍሪካ ዕዳ ችግር የዓለም ድሃ ሀገራት የአየር ንብረት ለውጥ ተጽዕኖን ለመዋጋት ከሚያደርጉት ድርብርብ ፈተናዎች ጋርም ይያያዛል። አንዳንድ የምዕራብ ሀገራት የበርካታ አፍሪካ ሀገሮች ቁልፍ አጋር የሆነችውን ቻይና የዕዳ ማሸጋሸግ ስምምነቶችን ለመፈጸም ወደኋላ ብላለች ሲሉ ቢከሷትም ቤጂንግ ክሱን አትቀበለውም። በፓሪስ የተካሄደው ጉባኤ የግሉን የኢኮኖሚ ዘርፍም በተሻለ ሁኔታ ለማካተት ጥሯል። ጎን ለጎንም ሴኔጋል ታዳሽ ኃይልን ለማበልጸግና ዝቅተኛ የካርበን ልቀት ወዳለው ኢኮኖሚ ለመሸጋገር የምታደርገውን ጥረት የሚያግዝ የ2.5 ቢሊዮን ዩሮ የገንዘብ ድጋፍ ከበለጸጉ ሀገራት ጋር ተፈራርማለች። ከዚህም በተጨማሪ የተለያዩ ሀገራት የደን ልማት መሪዎችና ዓለም አቀፍ ተቋማት በመጪው ዓመት ህዳር ወር ላይ በሚካሄደው 28ኛው የተባበሩት መንግስታት ድርጅት የአየር ንብረት ለውጥ ጉባኤ ላይ የሚጠናቀቅ የብዝሃ ህይወት መጠበቂያ ፈንድ ማቋቋማቸውን በዚሁ ጉባኤ ላይ አስታውቀዋል። በሮይተርስ ለተጠናቀረው ዘገባ ስመኝሽ የቆየ ዋሽንግተን ዲሲ።
አድማጮቻችንና ተመልካቾቻችን እስካሁን ድረስ አብራችሁ ስለቆያችሁ በእጅጉ እናመሰግናለን። ሳስተናግዳችሁ ያመሸሁት ሀብታሙ ስዩም ነኝ። በቅንብሩ ደግሞ ብርሃን ኃይሉ አብራን ነበረች። ዋና አዘጋጃችን ጽዮን ግርማ ነች። ከመላ ባልደረቦች ጋር በመሆን በዚህ እሰናበታችኋለሁ። መልካም የሳምንት ማገባደጅ ይሁንላችሁ። Thank you.